በፊት አንድ ነገር በጣም እንድናስብና በኢያሱ መጽሐፍ ላይ ኢያሱ የምዕራፍ 24 ከቁጥር 1 እስከ 15 ባለው ሐሳብ ውስጥ ይህንን ነገር አብረን እንድናይ በጣም እንግዲህ በዚህ ሐሳብ ውስጥ እግዚአብሔር እኔና እናንተን ፈረንጆቹ ቻሌንጅ ያደርገናል እንደሚሉት እንግዲህ ይሞግተናል ብዬ አስባለሁኝ። እና ቁርጠኛ የሆነን ውሳኔ ስናደርግ ለነገ የምንቀጥረው ቀጠሮ አይደለም፣ ግን ዛሬ የምናደርገው ነው። እና የኢያሱ መጽሐፍ ላይ ያለውን ታሪክ እናነብና በዛ ሐሳብ ውስጥ አብረን የምንመለከተው ነገር ይኖራል። እና እንደተለመደው ወንድሜ ዮሴፍ ሊያነብ የሚችል ከሆነ ያነብልናል፣ አለበለዛ
ኢያሱም የእስራኤልን ነገር ሁሉ ወደ ሴኬም ሰበሰበ። የእስራኤልም ሽማግሌዎች አለቆችን፣ ፈረጆቻቸውንም፣ ሹማምንቶቻቸውንም ጠራ። እነርሱም በእግዚአብሔር ፊት ቆሙ። ኢያሱም ሕዝቡን ሁሉ እንዲህ አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ አባታችሁ የአብርሃምና የናኮር አባት ታራ አስቀድመው በወንዝ ማዶ ተቀመጡ፣ ሌሎችንም አማልክት አመለኩ። አባታችሁንም አብርሃምን ከወንዞች ማዶ ወስጄ በከነዓን ምድር ሁሉ መራው፣ ዘሩንም አበዛው፣ ይስሐቅንም ሰጠሁት። ለይስሐቅም ያዕቆብን፣ ኤሳውን ሰጠሁት። ለኤሳውም የሴርን ተራራ ርስት አድርጌ ሰጠሁት። ያዕቆብ ልጆቹም ወደ ግብፅ ወረዱ። ሙሴንና አሮንም ላኩ፣ በመካከላቸውም እንዳደረጉ ግብፅን ቀሰፉ። ከዚያም በኋላ አወጣኋቸው፣ አባቶቻችሁንም ከግብፅ አወጣኋቸው፣ ወደ ባህሩም ደረሳችሁ። ግብፃውያንም አባቶቻችሁን በሰረገሎችና በፈረሰኞች እስከ ኤርትራ ባህር ድረስ አባረሯቸው። ወደ እግዚአብሔር በጮሁ ጊዜ በእናንተና በግብፃውያን መካከል ጨለማ አደረገ፣ ባህሩንም መለሰባቸው፣ አሰጠማቸውም። ዓይኖቻችሁም በግብፅ ያደረኩትን አዩ። በምድረ በዳም ብዙ ጊዜ ተቀመጣችሁ። እኔም በዮርዳኖስ ማዶ ወደ ተቀመጡበት ወደ አሞራውያን ምድር አመጣኋችሁ፣ ከእናንተም ጋር ተዋጉ፣ አሳልፌ በእጃችሁ ሰጠኋችሁ፣ ምድራችሁንም ወረሳችሁ፣ ከፊታችሁም አጠፋኋቸው። የሞዓብም ንጉሥ የሴፎር ልጅ ባላቅ ተነስቶ ከእስራኤል ጋር ተዋጋ፣ እንዲረግማቸውም የቢኦርን ልጅ በለዓምን ልኮ አስጠራው። እኔ ግን በለዓምን መስማት አልወደድሁም፣ እርሱም ፈጽሞ ባረካቸው፣ እኔም ከእጁ አዳንኋቸው። ዮርዳኖስንም ተሻገራችሁ፣ ወደ ኢያሪኮ መጣችሁ። የኢያሪኮም ሰዎች አሞራዊው፣ ፔሬዛዊው፣ ከነአዊውና ኬጣውያን፣ ጌርጌሳዊው፣ ኤዋዊው፣ ኢያቡሳዊው ተዋጓችሁ፣ አሳልፌም በእጃችሁ ሰጠኋቸው። በፊታችሁም ተርብ ሰደዱ፣ በሰይፍም በቀስትም ሳይሆን ሁሉም የአሞራውያን ነገስታት ከፊታችሁ አሳደድኋቸው። ያልደክማችሁበትን ምድር ያልሰራችኋቸውንም ከተሞች ሰጠኋችሁ። ተቀመጣችሁባቸውም ካልተከላችኋቸውም ከወይን ከወይራ በላችሁ። አሁንም እግዚአብሔርን ፍሩ፣ በፍጹምም በእውነተኛም ልብ አምልኩት። አባቶቻችሁም በወንዝ ማዶ በግብፅ ውስጥ ያመለኳቸውን አማልክት ከእናንተ አርቁ፣ እግዚአብሔርንም አምልኩ። እግዚአብሔርም ማምለክ ክፉ መስሎ ቢታያችሁ አባቶቻችሁ በወንዙ ማዶ ሳሉ ያመለኳቸው አማልክት ወደ ምድራችሁ ያላችሁበት የአሞራውያን አማልክት አመልኩ እንደሆነ የምታመልኩትን ዛሬ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን።
አሜን። እኔና ቤቴ ግን እግዚአብሔርን እናመልካለን የሚለው ቃል አይ ቲንክ አብዛኛዎቻችን ቤት የምንሰቅለው ጥቅስ ነው ብዬ አስባለሁ። እኛ ቤት አለ በእንግሊዝኛ የተጻፈ ማለት ነው። እና አብዛኛዎቻችን በጣም የምንወደው ቃል ነው። እና በጣም ትኩረት አድርገን የምንመለከተው ቁጥር 15 ላይ ባለው ሐሳብ ላይ ነው። እና እግዚአብሔርንም ማምለክ የሚያስፈልግ መስሎ ከታያችሁ ግን የቀድሞ አባቶቻችሁ ከወንዝ ማዶ ካመለኳቸው አማልክት ወይም በምድራችሁ የምትኖሩባቸው አሞራውያን ከሚያመልኳቸው አማልክት ታመልኩ እንደሆነ የምታመልኩትን ዛሬውኑ ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ይሄ በጣም ቁርጠኝነት የሚጠይቅ ውሳኔ ነው። ሁልጊዜ አዲስ ዓመት ሲጀመር አዲስ ዓመት ላይ ሪዞሉሽን አለን አይደለ? ያ ሪዞሉሽን እንግዲህ 2025ን ስንጀምር ምን ያህሎቻችን የተነሳንበትን ሪዞሉሽን ወደ ግብ አድርሰናል አይታወቅም። በአብዛኛው ያው አንድ ወር እንገፈዋለን የጎበዘ ሁለት ወር ከዛም ያለፈ ሶስት ወር እንሄድና ከዛ በኋላ ቀስ ይያለ ምን ያደረገ ይሄዳል እየደበዘዘ ይሄዳል አይደለ? የኢያሱ በጣም እነዚህን ሰዎች ሊያሳስባቸው የሚፈልገው ነገር ምንድነው? እሱ ሪዞሉሽን ነው የሚሰጣቸው። ማለት በጣም ቁርጠኝነት የሚጠይቅ ውሳኔ ማድረግ አለባችሁ። ምክንያቱም በህይወታቸው ውስጥ ያለፏቸው ምዕራፎች አሉ። እነዛን ምዕራፎች አልፈው ተሻግረው አሁን በጣም አዲስ የሆነ ቻፕተር ነው የሚጀምሩት። ያ አዲስ ቻፕተር በእነሱ ህይወት ውስጥ ውጤታማ መሆን የሚችልበት ቁልፉ ነገር ቁርጠኛ የሆነ ውሳኔ መወሰን አለብን። ያ ቁርጠኛ ውሳኔ ደግሞ ዛሬ ነው። ይሄ ዛሬ የሚደረግ ነው። ነገ ብለን ለነገ የምናውለው አይደለም። ምክንያቱም የገቡበትና የሚኖሩበት አዲሱ የተስፋው ምድር በጣም አማራጭ የሚመስሉ የአምልኮ አይነቶች በጣም በሰፊው ያሉበት ነው። ይሄ በጣም ከኛ ካለንበት ዘመን ጋር ሁሉ ልናገናኘው የምንችለው ነው እና ይህንን መጽሐፍ አሁን በዚህ ሀሳብ ውስጥ የምንመለከተውን ነገር እንደ ዓላማ አድርጌ እንደው ብለው ባጭሩ ባስቀምጠው በህይወታችን የምንመርጣቸው ምርጫ እና ውሳኔዎቻችን ወደፊት ወይም ወደኋላ እንድንሄድ ወሳኝ የሆኑ ውሳኔዎች መሆናቸውን እንድንረዳ ያግዘናል። አሁን የምንመርጠው ምርጫ የምንወስነው ውሳኔ። ስለዚህ እግዚአብሔር እስራኤላውያንን በጣም ከቁጥር 1 እስከ 13 ባለው ሐሳቡ ስትመለከቱ እግዚአብሔር የመጀመሪያዎቹ ሁለት ቁጥሮች ከቁጥር 2 እስከ 4 ለአባቶቻቸው ያደረገውን በአብርሃም የሰራውን ነገር አብርሃምን ከነበረበት ስፍራ ጠርቶ ለእርሱ እንዲለይ ያደረገበትን ከዛ በኋላ ከግብጽ ባርነት ነፃ ሲወጡ ከዛ ደግሞ ዮርዳኖስን ሳይሻገሩ በፊትና ከዮርዳኖስ ማዶ በነበረው ህይወት ውስጥ የሰጣቸውን ድል አሁን ደግሞ የተስፋውን ምድር በወረሱ ጊዜ እነዚህን ዋና ዋና የሆኑ ነገሮች ያስታውሳቸዋል። እነዚህ ባለፈው ታሪካቸውና ህይወታቸው ውስጥ የሆነውን ነገር ስትመለከቱ አብርሃምን ሲጠራው እግዚአብሔር ያደረገው ነገር አለ እና መጽሐፉን ደግማችሁ አሁን ቅድም ያነበብነው ስትመለከቱ እግዚአብሔር ደጋግሞ የሚለው ነገር እሱ ያደረገውን ነገር ነው የሚናገረው እና ለዚህ ሁሉ ነገር ባለቤት ማን ነው ሲባል ራሱ እግዚአብሔር ነው። ስለዚህ እግዚአብሔር መራሁት፣ ጠራሁት፣ ሰጠሁት፣ ላኩት፣ ቀሰፍኳቸው፣ አወጣኋቸው፣ እናንተም አመለጣችኋቸው፣ እኔ ግን በእጃችሁ ሰጠኋቸው እያለ የእያንዳንዱ የህይወታቸው እንቅስቃሴ በማን የተቃኘ እንደነበር ይነግራቸዋል። በእግዚአብሔር የተቃኘ ነበር። 2025 ወደድንም ጠላንም፣ ገባንም አልገባንም፣ ተረዳነውም አልተረዳነውም በእግዚአብሔር ቅኝት ውስጥ ያለፍን ሰዎች ነን። ምክንያቱም እኔና እናንተ የገጠሙንን ነገሮች ስናልፍ ያለፍናቸው እኛ ስለሆነን አይደለም፣ እግዚአብሔር ለኪዳኑና ለተስፋው ታማኝ ስለሆነ ነው። ስለዚህ እነዚህን ሰዎች በጣም ሊያሳያቸው የሚፈልገው ነገር ምንድነው? እሱ ይሄ በህይወቱ በስተመጨረሻ ላይ የመጨረሻ በሚመስለው ምዕራፍ ውስጥ እግዚአብሔር የሚጀምረውን አዲስ ምዕራፍ ወሳኝ የሆነውን ነገር ማየት እንዲችሉ በጣም ያበረታታቸዋል። ወገኖች፣ እኔና እናንተ አመታቶች ሲለወጡ አመታቶች እርግጥ ለእኛ ለእናንተ ነው የሚለወጡት፣ ለእግዚአብሔር አመታቶች አይለወጡ። ግን በሚለወጡት አመታቶች ውስጥ ግን እኔና እናንተ የበለጠ ወይ እንበስላለን ወይም ባለንበት እንገኛለን። እነዚህን ሰዎች በጣም ሊያሳያቸው የፈለገው ነገር ምንድን ነው? እሱ እግዚአብሔር እነዚህን ነገሮች አሳልፎ አሻግሮ በዚህ ሁኔታ ውስጥ ለዚህ ነገር ሲያደርሳቸው እግዚአብሔር በዚህ ውስጥ የሚያደርገው ነገር አለ። ሰው ከእግዚአብሔር ጋር በሚያደርገው ጉዞ ውስጥ ብቻ ነው የመጨረሻ የሆነውን ነገር መጀመሪያ ማድረግ የሚችለው። ከእግዚአብሔር ጋር ስንጓዝ መጨረሻ የሚባለውን ነገር ኢያሱ የመጨረሻው የህይወቱ ምዕራፍ ላይ ያለ ሰው ነው። ምክንያቱም ከሙሴ የተቀበለውን አደራ ነው ወደ ፍጻሜ በማምጣት ወደ አዲሱ ምዕራፍ የሚቀረውን ደግሞ ጉዞ ህዝቡ መጓዝ እንዲችል በማስረከብ አዲስ የሆነን ጅማሬ የሚጀምር ሰው በእግዚአብሔር ህልውና ውስጥ በእርሱ ማንነት ውስጥ ሲገኝ ብቻ ነው ያንን አይነት የህይወት ትርጉም ማግኘት የሚችለው። ከእግዚአብሔር ህልውናና ከማንነቱ ውጪ መጨረሻ ሁልጊዜ መጨረሻ ነው። መጨረሻ ያለቀለት ነው። ከእግዚአብሔር ጋር ስንሆንና ስንገኝ ብቻ ነው። ሕዝቅኤልን እናስታውሰዋለን። ሕዝቅኤል እግዚአብሔር በደረቁ አጥንቶች መካከል አቆመውና እነዚያ አጥንቶች በህይወት ይኖራሉ ወይ ብሎ በጠየቀው ጊዜ አንተ ታውቃለህ ብሏል። ምክንያቱም ከእግዚአብሔር ጋር በመሆን ነው ህይወት መቀጠል የሚችለው። ስለዚህ ለዚህ እውነት በጣም ይሄ እነዚህ ያለፍንባቸውን ጊዜያቶች ነገሮች ስናስብ በጣም ልናስብ የሚገባን ነገር ምንድነው? እሱ አብረነው የምንጓዘው እግዚአብሔር ከኛ ጋር ስላለ ብቻ የህይወትን ትርጉም ማግኘት እንድንችል እኔና እናንተ ከሞት ወደ ህይወት እንደተሻገርን አበቃ አለቀ የሚባለው ነገር እግዚአብሔር ወደ ህይወት እንደሚያመጣ ብዙ ጊዜ የኔና የእናንተ ምርጫ ለምንወስዳቸው ለየትኛውም የህይወት አካሄዳችን ቁልፍና ወሳኝ ናቸው። ስለዚህ እነዚህ ሰዎች በጣም ቁርጠኛ ውሳኔ መወሰን አለባቸው። ከማን ጋር? ከእግዚአብሔር ጋር በመስማማት የኔና የእናንተ አዲሱን ዓመት ስናስብ አዲሱን ዓመት ማሰብ ያለብን አዲሱ ዓመት ትርጉም የሚኖረው ከእግዚአብሔር ጋር ባለን ጉዞ ብቻ ከእግዚአብሔር ጋር በመስማማት ብቻ። ስለዚህ በየትኛውም አይነት የህይወት ሁኔታ ውስጥ ብንገኝ ለእኔና ለእናንተ ቁልፉ የሆነው ነገር እግዚአብሔር በእኔና በእናንተ ህይወት ውስጥ ባለቤት መሆኑን መረዳት። ስለዚህ ኢያሱ ምን ብሎ ተናገረ? እኔና ቤቴ ግን እግዚአብሔርን እናመልካለን። አሜን። እኔና ቤቴ ግን እግዚአብሔርን እናመልካለን። በጣም ትንሽ አጭር የሆነች አረፍተ ነገር በጣም ብዙ ትርጉም ያላት፣ በተለይ በጣም አሁን ባለንበት ይሄ መንፈሳዊ ድብልቅልቆሽ በጣም የበዛበት ጤናማ ያልሆኑ መንፈሳዊ ባህሎችን የምናይበት የዓለም ተጽዕኖ በጣም በጎላ ሁኔታ በእኔና በእናንተ ህይወት ውስጥ በጣም ስር እየሰደደ ያለበት እኔና እናንተ እንደ ኢያሱ በእውነት እኔና ቤቴ ግን እግዚአብሔርን እናመልካለን የሚለውን ቁርጠኛ የሆነ ውሳኔ ምክንያቱም የኔና የእናንተን ህይወት ሊመራ የሚገባው ሊይዝ የሚገባው የእግዚአብሔር እግዚአብሔርነት በቤታችን ውስጥ በማንነታችን ውስጥ መገኘት ሲችል፣ ይህ መንፈሳዊ ጉዞ ሁልጊዜ ምርጫ አለበት። መንፈሳዊ ጉዞ ሁለት ነገሮች ሁልጊዜ አብረውት አሉ፣ የመምረጥ ጉዳይ ነው። መጽሐፍ ቅዱሳችን ላይ ስትመለከት ወደ ቀኝም ወደ ግራም አትበል የሚል ቃል አለ አደለ? ወይም ደግሞ አዳምንና ሔዋንን እግዚአብሔር ምን አላቸው? ከፍሬው በበላችሁ ጊዜ ትሞታላችሁ። ስለዚህ መብላት ወይም አለመብላት፣ በሁለት ሀሳብ ስለምን ታነክሳላችሁ? ኤልያስ አደለ? የበዓልን ነቢያት የሚያመልኩትን ሰዎች እግዚአብሔርን ምረጡ ወይም ደግሞ ዓለምን መጥላት ወይም ደግሞ ዓለምን መውደድ፣ ለሁለት ጌቶች መገዛት አይቻልም። ሁለት መንገዶች አሉ፣ አንደኛው ሰፊ፣ አንደኛው ጠባብ። ከሁለት ነገር የተለየ አይደለም። እቺ ዓለም ገዢ አላት፣ ዲያብሎስ ይባላል። ነገር ግን በበላይ ሆኖ ደግሞ ዓለማትን ሁሉ የሚገዛ ደግሞ ፈጣሪ አለ። እሱ ማን ነው? ሕያው አምላክ እግዚአብሔር ነው። ስለዚህ አሁን ምርጫው ያለው በጣም ቁርጠኛ ውሳኔ የምንወስነው እኔና ቤቴ ግን እግዚአብሔርን እናመልካለን ብለን ስንል ከ2025 ይልቅ 2026 የተለየ የሚሆነው ልናመልከው የሚገባንን እግዚአብሔር በቁርጠኝነት ትክክለኛ ውሳኔ አድርገን ልናመልከው ስንወስን ለሁለት ጌቶች መገዛት አይቻልም። ስለዚህ ይህን ሁለት የሆነውን ምርጫ ከየት እንጀምረው፣ እንዴት እንጀምረው ብለን ስንል ኢያሱ የሚለን ነገር ምንድን ነው? እሱ ይሄ እኔ የሚል ነገር እዚህ ውስጥ ታገኛላችሁ አይደል? እኔና ቤቴ ግን ነው አይደል የሚለው። አሁን ይህንን ቃል ሳነበው በጣም ሳስበው እኔ የሚለው ቃል ትክክለኛውን ስፍራ ያገኘበት ቦታ እዚህ ብቻ ነው፣ እኔ የሚለው ማለት ነው። በጣም መጽሐፍ ቅዱሳችን እኔነታችንን በጣም እንድናስወግደው ይፈልጋል አይደለ? ምክንያቱም ያ እኔነት ሁልጊዜ ከእግዚአብሔር ተቃራኒ ነው አይደለ? አሁን ግን እዚህ ጋር ግን ስትመለከቱ እኔ የሚለው ሀሳብ በጣም ቁልፍና ወሳኝ የሆነ ትክክለኛውን ቦታ ያገኘበት ቦታ። ኢያሱ ምረጡ የሚለው ቃል ልንረዳው የሚገባን እነዚህ ሰዎች ታሪካቸውን ስትመለከቱ የቀደሙ አባቶቻቸው ይኖሩበት የነበረ ልማድ ነበር፣ የሚከተሉት ልማድ ማለት ነው። ስለዚህ እነዚህን ሰዎች በጣም የሚያበረታታቸው ነገር ምንድን ነው? እሱ አባቶቻችሁ በሄዱበት መንገድ ሳይሆን ነገር ግን እግዚአብሔር እናንተን እንድትሄዱ በመረጠው መንገድ ውስጥ። ስለዚህ ይሄ ትውልድና ያለፈው የአባቶቻቸው ትውልድ መንገዱ አይደለም፣ ይሄ የሚሄዱበት መንገድ ሳይሆን ልባቸው ነው መለወጥ ያለበት። መንገዱ አሁንም ያው ነው፣ ማለትም የመምረጥ ጉዳይ ነው። በአለፈው ትውልድና በአሁኑ ትውልድ መካከል ያለው ልዩነት ምንድነው? እሱ የጊዜ ወይም ደግሞ የሁኔታ ሳይሆን የልብ ልዩነት ነው። ያለንበት ዘመን በጣም ዘመናዊ ነው አይደለ? በዘመናዊ ዘመን ውስጥ የሰለጠነ የሚያምታታ አይነት ክፋትና አመጽ በዙሪያችን አለ ምክንያት የምንሰጣቸው የቀደሙ አባቶቻቸው እነዚህ ትውልዶች ወይም ደግሞ ኢያሱ የሚናገርላቸው ትውልዶች ያለው ልዩነት የጊዜ እንጂ የልብ ልዩነት አይደለም ምክንያቱም የሰው ልብ በጣም መጽሐፍ ቅዱስ ክፉ ነው ብሎ ይላል አይደል የሰው ልብ በጣም እጅግ ተንኮለኛም ነው ይላል ስለዚህ እኔ ብሎ ሲል አሁን የኢያሱን በጣም ቁልፍ የሆነው ሐሳብ ማየት ያለብን እኔ የሚለው ሐሳብ ከልብ ጋር የተገናኘ ነው ከኔና ከናንተ ማንነት ጋር የተገናኘ ነው ወገኖች እግዚአብሔር ልባችንን በጸጋውና በመንፈሱ አማካኝነት ሲለውጠው ሲቀይረው ወይም ደግሞ እግዚአብሔር በጸጋው አማካኝነት ካልነካን ካልቀየረን በስተቀር ልንለወጥ እንደማንችል ዘፈን ይሁን ግጥም አላቅም ግን የድሮ ምን የሚባል የለም ይላል የድሮ ሰይጣን ነው ምን የሚባል የለም ይላል የት እንደሰማሁት ባላቅም ማለት ነው እና ሰይጣን ዘመናዊ የሆነ ነገር ይዞልን ሊመጣ ይችል ይሆናል እንጂ ወገኖች እኔና እናንተ ልባችን ለእግዚአብሔር እስካልተለወጠ በእግዚአብሔር እስካልተነካ ድረስ ይሄንን እግዚአብሔርን ለማምለክ የምንችልበት እግዚአብሔርን ለማምለክ ለማገልገል እርሱን በታማኝነት የተረዳ ማንነት ኖሮን ከእርሱ ጋር አብረን ለመጓዝ ለመከተል እስራኤላውያኑ ምንም እንኳን ባለፈው ታሪካቸው የነበረ ባህል ቢኖራቸውም ነገር ግን ያንን ታሪካቸውን እንዲለውጡት እግዚአብሔር እነሱነታቸው እንዲለወጥ ይፈልጋል። እነዚህ ሰዎች ያህዌ የሆነውን አምላክ ብቸኛ አምላክ እንደሆነ በማምለክ በመረዳት ይህንን አምላክ በታማኝነት እንዲያገለግሉት የአስርቱ ትእዛዛት አንደኛው ሌሎች አማልክት አይኑሯችሁ የሚል ቁልፍ የሆነ ሐሳብ አለ። እነዚህ ሰዎች ለዚህ ለእግዚአብሔር ያላቸውን ስፍራ በእውነተኛ ማንነት በመሰጠት እንዲያመልኩት የሰማርያቲቱን ሴት በጣም እናስታውሳታለን። የሰማርያቲቱ ሴት ኢየሱስ ክርስቶስ ወደዛ ወደ ውሃው ጉርጓር በሄደ ጊዜ የጠየቀችው ጥያቄ ምንድነው? እሱ አባታችን ያዕቆብ ብላ ስለ አምልኮ ተነግረዋለች። ኢየሱስ ክርስቶስ የመለሰላት መልስ ምንድነው? እሱ እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነው። ስለዚህ ይሄ በእውነትና በመንፈስ የሚመለከውን አምላክ በተሰበረ ልብና ማንነት እንጂ በቦታና በሁኔታ ውስጥ የሚወሰን አይደለም። ስለዚህ እኔና የናንተ ልብ እግዚአብሔርን ለማምለክ መታዘዝን ራስን መስጠትን የሚጠይቅ ነው። እግዚአብሔርን ለማምለክ ግርግር አይደለም የሚያስፈልገን። እግዚአብሔርን ለማምለክ የተሰጠ ማንነት ያስፈልገናል። ይሄ እኔነታችን ለእግዚአብሔር መሰጠት አለበት። ኢያሱ ቤተሰብን ወይም ደግሞ ራሱን በእግዚአብሔር ፊት ሳይሰጥና ለራሱ እግዚአብሔርን ለራሱን ሳይሰጥ ሌላውን ሊመራ እንደማይችል ገብቶታል። ስለዚህ እኔ የሚለውን ሐሳብ በጣም ሲያሰምርበት እንመለከታለን። በአብዛኛው ጊዜ ሌሎችን በመመልከት ራሳችንን በማስተያየት የምንጽናናበት ጊዜ አለ። ነገር ግን ወገኖቼ እኔና የናንተ ህይወት ለእግዚአብሔር የተሰጠ ማንነት ይኖረው ዘንድ እግዚአብሔር ይጠይቀናል። ከእርሱ ጋር የምናደርገው ጊዜ ጉዞ በተናጠል የምናደርጋቸው ውሳኔዎቻችን ለምንኖረው ኑሮ ከሌሎች ጋር ላለን ህይወት በጣም ቁልፍና ወሳኝ ነው። ኢየሱስ ክርስቶስ ታስታውሱ እንደሆነ ዮሐንስ ወንጌል ምዕራፍ 6 ላይ ለሚከተሉት ሰዎች የተናገረው ነገር ነበር። ያላቸው ነገር ምንድነው? እሱ ስጋዬን ያልበላ ደሜን ያልጠጣ ብሎ ተናገራቸው ይላል። ያን ጊዜ በዙሪያው የነበሩት ሰዎች ሁሉ ምን አደረጉ? ይህ ምን አይነት የሚያስጨንቅ ንግግር ነው ብለው ትተውት ሄዱ ይላል። ዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ ደቀ መዛሙርቱን ምን አላቸው ይላል? እናንተስ ልትሄዱ ትወዳላችሁ ወይ ብሎ ጠየቃቸው ይላል። እዚህ ጋር በጣም ላገናኘው የፈለኩት ሐሳብ ምንድነው? እሱ ደቀ መዛሙርቱ የመለሱለት መልስ ምንድነው? እሱ አንተ የህይወት ቃል አለ፣ ከአንተ ወዴት እንሄዳለን? ስለዚህ እነዚህ ሰዎች በተናጥል ከእርሱ ጋር ላላቸው ግንኙነት ቁልፍ የሆነ መልስ መመለስ ነበረባቸው። ኢየሱስ ክርስቶስ እንዲከተሉት የጠራቸውን ሰዎች ያላቸው ነገር ምንድነው? እሱ መስቀሌን የሚሸከም ራሱን የሚክድ ያንን የማያደርግ ለኔ ሊሆን አይችልም። ጥሪያችን በተናጠል ነው፣ ነገር ግን በእግዚአብሔር ፊት ስንገኝ ግን በአንድ ላይ በህብረት ነው። እንደ ምሳሌ ሩትን ብንመለከታት ሩት የእናቷን ማን ነው የምራቷን አይደለ የባለቤቷ እናት ማለት ነው። እሷን ስትከተለው ያለቻት ነገር ምንድነው? እሱ ህዝብሽ ህዝቤ አምላክሽ አምላኬ ይሆናል ብላ ያንን መልስ መለሰችላት። ተመለሽ ባለቻት ጊዜ ሩት ምዕራፍ 1 ላይ የምናገኘው ሐሳብ። ስለዚህ እኔና የናንተ የምንወስነው በግላችን የምንወስነው ውሳኔ ወደፊት ለምንሄደው አካሄድ በጣም ቁልፍና ወሳኝ ነው። አንደኛ ነገስት ላይ ቀደም እንዳልኳችሁ ኤልያስ ህዝቡን ሰብስቦ በህዝቡ ፊት በቀረበ ጊዜ በሁለት ሐሳብ የምትዋልሉት እስከ መቼ ድረስ ነው? ስለዚህ ውሳኔያችን ወገኖቼ፣ እኔና የናንተ እኔ የምወስነው ውሳኔ፣ ያንዳንዳችን የምንወስነው ውሳኔ ለምንኖረው ኑሮ በጣም መሰረትና ቁልፍ ነው። እግዚአብሔር የእስራኤልን ህዝብ ያላቸው ነገር ምንድነው? እሱ ለአማልክታቸው አትስገዱ ወይም ደግሞ አታምልኳቸው ወይም ልምዳቸውን አትከተሉ፣ እነሱን ማፈራረስ አለብህ፣ የአምልኮ ድንጋዮቻቸውንም ሰባብር። ይሄ ዓለም በጣም የሚጋብዘን የሚሰጠን ብዙ ነገር አለው። እኔና የእናንተን በጣም ፈረንጆቹ ኢንዲቪጁዋሊስቲክ የሚሉት ነገር አለ። ያንን አይነት ውሳኔ እንድንወስን የሚያደርጉ የተለያዩ ጣዖታቶች በዙሪያችን አሉ። ወገኖች ይሄ የ2025 አልቆ ወደ 26 ስንገባ በህይወታችን ውስጥ በእንደዚህ አይነት መልኩ ልንወስንበት የሚገባን ውሳኔ ምንድን ነው? እሱ ማምለክ ተናጠላዊም ነው፣ ማምለክ የጋራም ነው። ወገኖች በግርግር ውስጥ ሆነን እግዚአብሔርን ለማምለክ እንሞክር ይሆናል። ነገር ግን በተናጠል እግዚአብሔርን እንደ እግዚአብሔርነቱ በራሳችን በህይወታችን በማንነታችን ወስነን ካላመለክ ነው የትኛውንም ያክል ያማረ ግርግር ውስጥ ብንገኝ አምልኳችን ትርጉም አይኖረው። ለምን መሰላችሁ? እነ ዳንኤልን ታስታውሳላችሁ። ዳንኤል ከጓደኞቹ ጋር በባቢሎን ተማርከው ወይም ደግሞ በባቢሎን መንግስት ግዛት ውስጥ ገብተው ነበር። ስለዚህ እነዚህ ሰዎች በዛ ሁሉ ውስጥ በጣም ለእግዚአብሔር ታማኝ ሆነው መገኘት ነበረባቸው። ውሳኔዎቻቸው ከግል ውሳኔዎቻቸው ጋር የሚሄድ ነበረ። ቁርጠኛ ውሳኔ ያስፈልጋቸው ነበር። እነዚህን ሰዎች የሰጧቸው ነገር ምንድን ነው? እሱ ለንጉሱ ስለምታስፈልጉ ለንጉሱ የሚሰጠውን ምግብ በመመገብ ራሳችሁን ማድረግ አለባችሁ፣ ማዘጋጀት አለባችሁ። እንደ አይሁዳውያኑ ሕግ ደግሞ ለጣዖት የተሰዋ ምግብ መብላት የለባቸው። ስለዚህ እነዚህ ሰዎች ቁርጠኛ የሆነ ውሳኔ መወሰን ነበረባቸው። ያደረጉት ነገር ምንድን ነው? እሱ ለአስር ቀን ምን አድርገን አሉት፣ የንጉሱን አስተዳዳሪ ለአስር ቀን ፈትነን ምን አድርገን ጥሬ እንብላና ጥሬ በልተን ከሌሎቹ ይልቅ የተሻለን ሆነን ካልተገኘን የምናደርገው የወሰነው ውሳኔ ትክክል አይደለም። ኢንዲቪጁዋሊስቲክ የሆነ በተናጠል የሆነ ነገር ግን ለእርሱ የተሰጠ ማንነት የሚያሳይ ውሳኔ። ማምለክ ተናጠላዊም ነው የጋራም ነው። አንዳንድ ክርስቲያን ፓራዶክስ በጣም ያስገርማል አይደል? በግላችን የምንወስነው ውሳኔ በጣም ቁልፍና ወሳኝ ነው። አስሩን ልጃገረዶች ስታስቧቸው አስሩ ልጃገረዶች አምስቱ ልባሞች ነበሩ፣ አምስቱ ደግሞ ሰነፎች ነበሩ ይላል አይደለ? አብረው ነበረ ሙሽራውን ሲጠብቁ የነበሩት። ሙሽራው የመምጫው ጊዜ ተቃርቧል፣ ነገር ግን ልክ እኩለ ሌሊት ሊሆን ሲል ደከማቸው፣ አንቀላፉ ይላል። ያንቀላፉ ጊዜ ድንገት እንቅልፍ ሸለብ ሲያደርጋቸው ጫጫታ ሁካታ ተሰማ። ምንድን ነው ሲባል ለካስ ሙሽራው እየመጣ ነው። እዚህ አምስቶቹ ወዲያውኑ እሳታቸውን አንድደው የያዙትን መብራት ማብራት ቻሉ። አምስቶቹ ደግሞ በቂ ዘይት አልነበራቸው። ኢንዲቪጁዋሊስቲክም ነው የህብረትም ነው። ወገኖች የምንወስነው ውሳኔ በጣም ቁልፍ ነው ለምንኖረው ኑሮ ለህይወታችን። ኢያሱ አስቀድሞ ለራሱ ውሳኔውን አደረገ። ምክንያቱም ሌሎችን የሚመራበት አቅም ለሌሎች የሚሆንበትን ማንነት የሚያገኘው ከዛ ስለሆነ እግዚአብሔር ጋር የምንኖረውን ኑሮ እንደ ዳዊት እግዚአብሔርን አንዲትን ነገር ለምነዋለሁ፣ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ክብር ውበት አይ ዘንድ በመቅደሱም ሆኜ አሰላስል ዘንድ ብሎ በግሉ ነው ያንን ነገር ያደረገው። ነገር ግን በማህበር ደግሞ እንደ እስራኤል ደግሞ ስለ እግዚአብሔር ሲያስብ ደግሞ በአጠቃላይ ጉባኤውን ሰብስቦ ደግሞ እግዚአብሔርን ያመልካል። መንፈሳዊ የሆነውን ማንነት ወገኖቼ የምንጀምረው ከእኛ ነው፣ ከእኔ ነው። እስኪ እኔ እንበል። እስኪ ከማን ነው የምንጀምረው? ከእኔ ነው የምጀምረው። ስለዚህ እኔ ነኝ የምጀምረው፣ እኔ ነኝ ለእግዚአብሔር መገኘት ያለብኝ፣ እግዚአብሔር በእኔ ላይ ባለቤት መሆን አለበት። እንዳልኳችሁ በጣም አስምሩበት፣ ምርጫዎቻችን ለእኛ የተተዉ ናቸው። በቃ ምርጫዎቻችን ለእኛ የተተዉ ናቸው። ጌታን ለመከተል ላለመከተል እሱን ለማምለክ ላለማምለክ እነዚህ ሰዎች በርግ በግልጽ የሚላቸው ነገር ይሄንን ነና ቤቴ ግን ይላቸዋል ደግሞ መልሶ ነና ቤቴ ግን ማንን እናመልካለን እግዚአብሔርን እናመልካለን ስታስቡት እንግዲህ ቤት የሚለው በጣም ይሄ ከእግዚአብሔር ጋር ያለንን ግንኙነት የምንገልጥበት የምናሳይበት የትኛውም አይነት የህይወት ሁኔታ ማለት ነው። በቤት ውስጥ በትዳር ውስጥ ያለን ሰዎች ልንሆን እንችላለን ወይም ደግሞ ከሌሎች ጋር የምንገናኝ ሰዎች በተለያየ ጉዳይ የምንገናኝ ልንሆን እንችላለን። ይሄ ሁሉ የሚያመለክተው የሚያሳየው ምንድነው እሱ በግል ለሚኖረው ኑሮ በህብረትና በማህበር ለሚኖረውም ቁልፍና ወሳኝ ነው። እነዚህ ሰዎች እንዲከተሉ የሚፈልገው ምሳሌ እኔና ቤቴ ብሎ ሲል እንግዲህ እናንተም በተናጠል እንደዚሁም ደግሞ ቤታችሁ እግዚአብሔርን ማምለክ እንዲሆን። በጣም መርሳት የሌለብን ነገር ሰይጣን በጣም ታርጌት ከሚያደርገው ነገር አንዱ ምንድነው ታውቃላችሁ? ቤትንና ቤተሰብን ትዳርን መረበሽ። በቃ ያ የሰይጣን ትልቁ ኢላማው ታርጌቱ በጣም መንፈሳዊ ነው ወገኖች። ይሄ አሁን እንትና እንደዚህ ስለሆነ እንትን ስላልሆነ አይደለም። በጣም በጣም ከዛ ያለፈ ነው፣ መንፈሳዊ ነው። በደንብ ስሙኝ። ቤታችንን በእግዚአብሔር ጸጋና በእግዚአብሔር ምሕረት ለመጠበቅ እኔ መጀመሪያ ለእግዚአብሔር ሆኜ መገኘት አለብኝ። ስለዚህ የእግዚአብሔር ሐሳብ፣ የእግዚአብሔር ጸጋ፣ የእግዚአብሔር ምሕረት በእኔ ላይ መሆን ከቻለ በሌላው በተቀረው ነገር ላይ መሆን ይችላል። ኢያሱ የበላይ ባለቤትነት ወይም ደግሞ ኃላፊነቱ ምን እንደሆነ ገብቶታል። እግዚአብሔር አብርሃምን ልክ ሲጠራው ከቤቱ ቤተሰቡን ራሱን ይዞ እንዲለይ እንዲወጣ እንዳደረገው ሲወጣ እንደወጣ ሁሉ እግዚአብሔር እኛንም እኔና ቤቴ ብሎ ሲል እኛ በተናጠል ከዛም ደግሞ ቤቴ ያለውበት ማንነት ነገሬ ሁሉ እስራኤላውያኖችን እግዚአብሔር በጣም የሚያስጠነቅቃቸው ነገር ምንድነው እሱ ልጆቻቸው እነሱ በጥንቃቄ የሕጉን መጽሐፍ እንዲያዩ እንዲያነቡ እንዲያጠኑ። ታስታውሱ እንደሆነ ከግብጽ ምድር ሲወጡ የመጨረሻው ተአምር ምን ነበር? እግዚአብሔር ያደረገው ተአምር በኩርን መግደል ነው አይደለ? የግብጽን በኩር። ያንን ሲያደርግ ያደረገው ነገር እግዚአብሔር የሰጣቸው ትእዛዝ ምንድነው? እሱ በግ ይታረዳል። የታረደውን በግ ደሙን በመቃኑ ላይ በመቀባት ቤተሰቡ አንድ ላይ ሆኖ መመገብ አለበት አይደለ? ያንን ነው ትእዛዝ የሰጣቸው። ስለዚህ ያ የእግዚአብሔር የሚመለከውን አምላክ የሰጠነውን ስፍራና ቦታ ማሳያ ነው። ስለዚህ እኔና እናንተ በምንኖረው ኑሮና ህይወት ውስጥ ወገኖቼ እኛ ከእግዚአብሔር ጋር ከዛም ደግሞ ከሌላው ነገሮቻችን ጋር ይሄ በእኛ ያለ ኃላፊነት በጣም ራሳችንን ልንጠይቀው የሚገባን ነገር ወገኖቼ በጣም መንፈሳዊ ነው። ወገኖች በጣም መንፈሳዊ ነው። የምናልፍበት የህይወት ሁኔታ መንፈሳዊ ስለሆነ በእግዚአብሔር ፊት በእውነት እግዚአብሔር ያንን ጸጋ ያበዛልን ዘንድ እግዚአብሔር በእውነት ህይወታችንን ነገራችንን ለእርሱ መሆን እንዲችል የሰጠንን ነገር አጥብቀን ማየትም መታየትም እንዲችል አድርገን እንድናሳየው። ስለዚህ መንፈሳዊ በሆነው የህይወት መርህ የማንመራው ህይወትና የማንመራው ቤት በቀላሉ ለዚህ ዓለም ባህል የተጋለጠ ይሆናል። ህይወታችንን በዛ አይነት ፕሪንሲፕል ካልመራ ነው ህይወታችንን ለራሳችን መንፈሳዊ ነገራችንን ስፍራ ሰጠ ነው ያንን በጥንቃቄ የማንከተል ከሆነ ተጋላጭነቱ ለምንድን ነው የሚሆነው? ለሌላ ነገር የተከፈተ ይሆናል። ስለዚህ ሌሎች ነገሮች በጣም በቀላሉ መስተናገድ ይችላሉ። መጽሐፍ ቅዱሳችን ባይምሯችሁ መታደስ ለወጡ እንጂና ለማትም ሰሉ ብሎ ሲል የእግዚአብሔር ቃል በሙላት ይኑርባችሁ ብሎ ሲል ህግህን ወደ ወደድኩት ወደ ትእዛዛት እጆቼን እዘረጋለሁ ህግን በቀንና በሌሊት አሰላስላለሁ ብሎ ሲል እነዚህ ሁሉ ነገሮች መንፈሳዊ መርሆች ናቸው ወገኖች። መንፈሳዊ በሆነው የህይወት መርህ የማይመራ ማንነትና ቤት በቀላሉ ለዓለም ባህል ተጋላጭ ይሆናል። ይሄ ያለፈውን ዓመት ትተነው ወደ አዲሱ ስንሻገር የምንወስነውን ውሳኔ በደንብ አድርገን መሰረት እንድንጥልለት ስለፈለግኩ ነው። እግዚአብሔር በዚህ በሰጠን ዘመን ውስጥ የሱ የሆነውን ነገር በእኔ የሱ የሆነውን ነገር በቤቴ የሱ የሆነውን ነገር በመንፈሳዊ ማንነትና ነገሬ ውስጥ እንዲገለጥ። ይሄ ማለት በጣም ቀላል ሆኖ በቀላሉ እናደርገዋለን እያልኩኝ አይደለም ያለሁት። መንፈሳዊ ነገር እንደ ስፖርት እንውሰደው። ማለት ስፖርት ለመስራት በጣም ትግል ይፈልጋል አይደለ? ስፖርት ኤክሰርሳይዝ ለማድረግ ለኤክሰርሳይዝ ለማድረግ አሁን አዲሱ አመት ላይ ስንጀምር በጣም በቃ ይሄንን አደርጋለሁ ምናምን ብለን እንነሳለን። በቀላሉ ግን አንዘልቅበትም፣ ምክንያቱም ዲሲፕሊን ስለሚጠይቅ ማለት ነው። ፕራክቲስ ማድረግን ይፈልጋል። ስለዚህ መንፈሳዊው ነገርም ልክ እንደዛ ነው። እነዚህን ሰዎች ያላቸው ነገር ምንድን ነው? እሱ ማለት አምልኩ ማለት የምታመልኩትን ምረጡ። አሁን ቁጥር 15ን በደንብ ብታነቡት እንደዚህ ይላል፣ እግዚአብሔርንም ማምለክ ክፉ መስሎ ቢታያችሁ፣ የሚሰጣቸው ምርጫ ታያላችሁ፣ ክፉ መስሎ ቢታያችሁ። እግዚአብሔር አለ ይመለካል፣ ግን እሱም ማምለክ ክፉ መስሎ ቢታያችሁ የምታመልኩትን ምን አድርጉ? ምረጡ። ስለዚህ እግዚአብሔርን ላምለክ አልፈልግም ብላችሁ ካላችሁ መብታችሁ ነው፣ ግን የትኛው ነው የሚያዋጣው? ስለዚህ እናመልካለን ብሎ ሲል አንዳንድ ትርጉሞች እናመልካለን የሚለውን ቃል የሚያስቀምጡት እናገለግላለን በሚልም ጭምር። ይሄ ማምለክ መታዘዝን፣ መገዛትን፣ ታማኝነትን፣ የሚሰራን ሰራተኛ፣ የተቀበለውን እውነት በእምነት በታማኝነት የሚኖር በሰማያዊው ማንነት ራስን በመስጠት ለሰማያዊው ነገር ልብን አይምሮን ያስገዛ ማንነትን የሚያሳይ ነው። ዋረን ወርስቢ በዚህ ሐሳብ ላይ በኮመንተሪው ላይ ያስቀመጠው በጣም የሚገርም ሐሳብ አለ። ይሄ ማምለክ የሚለውን ሐሳብ ሲያስቀምጠው እንደዚህ ነው ያስቀመጠው፣ እውነተኛ አምልኮ የተሰካኩ እና ያማሩ ቃላትን በዜማ ማቅረብ ሳይሆን አምላኪው ግለሰብ ራሱን በታዛዥነትና ተግባራዊ በሆነ ሕይወት መግለጽ ሲችል ነው። ኤደብሊው ቶዘር የሚባል ሰው ምን ብሎ ተናገረ? ሰባቱንም ቀን ማምለክ ያልቻለ ሰው በሳምንት አንድ ቀን ማምለክ አይችልም። ስለዚህ አምልኮ መዘመር አይደለም። አምልኮ ዝማሬ፣ አምልኮ የሚገለጥበት እንደው አንደኛው ክፍል ነው። አምልኮ ግን ሕይወት ነው። ምን አይነት ሕይወት? ብዙ አማልክቶች ያሉበት ሀገር ውስጥ ሰው ገብቶ በነዚ አማልክቶች መካከል ግን የሚመለከውን ብቸኛውን አምላክ በራሱ ህይወት በማንነቱ እንዲገለጥ መፍቀድ ማለት እንደ ግብዝ ሰው አይደለም። መጥቶ ሰውየው በጣም ግብዝ ሆኖ ይሄ ኢየሱስ ክርስቶስ የአሸን ክታባቸውን ያስረዝማሉ፣ ጸሎታቸውን ያስረዝማሉ ብሎ እንደሚላቸው እንደዛ እንሁን እያለ አይደለም ያለው። እያለ ያለው ነገር ምንድን ነው? እሱ ዳንኤል በተለምዶ በእግዚአብሔር ፊት ያመልክ ነበረ፣ ይጸልይም ነበረ ዳንኤል ምዕራፍ 6 ላይ። ስለዚህ አንድ አዋጅ በሱ የቀኑበት ሰዎች ያስወጡት አዋጅ ምንድን ነው? እሱ ንጉሥ ሆይ ከዚህ በኋላ አንድ አዋጅ ይውጣ፣ ምን ይደረግ? የሚጸልይ ሰው ሁሉ አንተ ላቆምከው ምስል ብቻ እንዲጸልይ ይደረግ፣ ስለዚህ ማንም ሰው አይጸልይ የሚል አይነት አዋጅ ማለት ነው። ስለዚህ ዳንኤል በሱ ላይ የቀኑበት ሰዎች አሉ። ዳንኤል ይሄንን ነገር ያደርጋል ወይስ አያደርግም የሚል በጣም በቃ ትልቅ ጉጉት ነበራቸውና ዳንኤል እንደተለመደው ይላል ዳንኤል ምዕራፍ 6ን ብትመለከቱት እንደተለመደው በቤቱ በኢየሩሳሌም ትይዩ መስኮቱን በመክፈት ይላል በእግዚአብሔር ፊት በቀን 3 ጊዜ ይጸልይ ነበር እና መስኮቱን በመክፈት ይጸልይ ነበር። ያንንም ባዩ ጊዜ ያንን አዋጅ ስላላከበረ ዳንኤልን እንዲሞት በወጣው አዋጅ ምክንያት መሰረት እንዲሞት ያ ፍርድ እንዲፈረድበት ፈለጉ። አሁን ትልቁ ቁልፍ ነገር ምንድነው? እሱ አምልኮ አምላኪው ግለሰብ ራሱን በታዛዥነትና ተግባራዊ በሆነ ሕይወት መግለጽ ሲችል ነው። ወገኖች እኔና የእናንተ የ2026 የተለየ የሚያደርገው መሆን ያለበት እግዚአብሔርን ስናመልክ የምናመልክበትን ማንነት በእውነት የሚታይ ያማሩ ቃላቶችን ሳይሆን ነገር ግን ቃሉን የምታደርጉ ሁኑ ብሎ እንደሚል ሮሜ ምዕራፍ 12 ላይ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን አቅርቡ ብሎ እንደሚል ኢየሱስ ክርስቶስ የሚወደኝ ትእዛዜን ደግሞ ተቀብሎ የሚጠብቅ ነው ብሎ እንደተናገረ በዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይ እግዚአብሔርን በቤታችን፣ በስራ ቦታችን፣ በትምህርት ቤት፣ በምናሳልፍበት ቦታ፣ በየትኛውም ነገር ውስጥ በእውነት የምናመልክ ሰዎች ሆነን እንታይ ዘንድ ምን እናድርግ? ቁርጠኛ የሆነ ውሳኔ እናድርግ። በጣም ምርጫዎቻችን ወገኖች፣ በልማዶቻችን፣ በገንዘባችን፣ በንግግራችን፣ በግንኙነታችን፣ በተለያየ በምናደርጋቸው ነገሮች ውስጥ የሚገለጥ ነው። በሌሎች ፊት የምናደርገው ነገር ነው። እግዚአብሔርን እናመልካለን ብለን ስንል እግዚአብሔርን ስለማምለኩ በፊት በአደባባይ ቆሞ የሚናገረው ቅድም እንዳልኳችሁ ዳንኤል ምንም እንኳን ተቃዋሚና ተቃርኖ ያላቸው ሰዎች ቢኖሩበትም ዳንኤልም አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄዶ መስኮቶቹን በኢየሩሳሌም አንጻር ተከፍተው ባሉበት በሰገነቱ ቀድሞ ያደርግ እንደነበረው በቀን ሶስት ጊዜ ተንበርክኮ አምላኩን አመሰገነ። ወገኖች እምነታችን የሚታይ ነው ወይ? በ2025 ላይ ያለፈው አልፏል። አሁን በ2026 ውስጥ ግን የሚታይ እምነት ወይም ደግሞ የሚታይ አምልኮ፣ ታዛዥ የሆነ የህይወት ማንነት የስራ ባልደረቦቻችን፣ የእውነት አብረን ያለናቸው ጓደኞቻችን በስራ ስፍራ እኔና የእናንተ ለክርስቶስ የሆነውን ማንነታችንን ያውቁታል ወይ? እኔና ቤቴ ብሎ ሲል ይሄ የኢያሱ አባባል የሚነገር ነው፣ እንደ አዋጅ የሚታወጅ ነው። ወገኖቼ ቋሚና የጸና ነው። እግዚአብሔርን እናመልካለን ብሎ ሲል የኦሪጂናል ቋንቋው ምሁራን እንደሚሉት ይሄ ሐሳብ ቀጣይነት ያለው ነው። ማለት መርሳት የሌለብን ነገር ጠላታችን ዲያብሎስ እኛን ለማሰናከል የማይሄድበት ርቀት የለም አይደል? መጽሐፍ ቅዱሳችን ስለ ዲያብሎስ ሲናገር ምንድን ነው የሚለው? ዲያብሎስ የሚውጠውን እንደሚፈልግ አንበሳ በዙሪያችሁ ይዞራል አይደል የሚለው። ስለዚህ እናመልካለን ብሎ የሚለውን ሐሳብ መረዳት ያለብን ይሄ እውነት ቋሚ ነው፣ የጸና ነው። በሁኔታዎችና በነገሮች የሚሸፈን አይደለም። ፋሽን ዘመን መጥቶ የሚሽረው ነገር አይደለም። በዘመናት መካከል እግዚአብሔር ከሆነ ይሄ የሚመለከውን አምላክ እናመልካለን ብለን ስንል በዘመናት መካከል ውስጥ የማይለወጠውን ማንነት የምንፈራ፣ የምናከብር፣ የምንወድ፣ ለእርሱ የምንገዛ፣ የምንታዘዝ ነን። ወገኖቼ እውነት ይሄ እምነት በእኔና በእናንተ ካለ በጽናት እስከ መጨረሻው የምንጓዝበት ነው። ዳዊት ትእዛዝህን ለዘላለም እስከ ወዲያኛው ለመፈጸም ልቤን ወዲያው አዘነበልኩኝ ብሎ ይላል። ዕብራውያን ላይ የዕብራውያን ጸሐፊ ምን ብሎ ይላቸዋል? ተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። ራእይ ምዕራፍ 2 ላይ ደግሞ ምን ብሎ ይላል? እስከ ሞት ድረስ የታመንክ ሁን። በየትኛውም ሁኔታ ውስጥ እስከ ሞት ድረስ የታመንክ ሁን። ወገኖች በብዙ መልካም መጀመር በአጨራረሳችን ፍጻሜው ያማረ ይሁን ዘንድ ዘላቂና ቋሚ መሰጠት፣ ይሄ ወጥነት ያለው እውነተኛ ከእግዚአብሔር ጋር ባለን ግንኙነት ማለት እግዚአብሔር ድካማችንን ያውቃል አያውቅም ማለት አይደለም። ደካሞች ነን ወገኖች። እኔ ከእናንተ ይልቅ ሜይ ቢ ፕሮባብሊ ደካማ ሰው ነኝ፣ ግን የእግዚአብሔር ጸጋ እኔና እናንተን ለማገዝ ለመርዳት ሁልጊዜ አብሮናል። እግዚአብሔር የኔና የእናንተን መቆም የኔና የእናንተን መሻገር ማለፍ ይፈልጋል። ስለዚህ ኢያሱ እነዚህን ሰዎች የሚያበረታታቸው ነገር ምንድን ነው? እሱ ከምንም በላይ የግል የሆነ ከራስ የሚጀምር ህይወታችንን ትኩረት እንድንሰጥ፣ ይሄ ቤተሰባዊ ብለን ስንል ከእኛ የእኛ በሆነው ነገር ውስጥ ሁሉ የሚታይ የሚገለጥ ተግባራዊ ነው፣ በአገልግሎት የሚገለጥ ነው፣ በሌሎች ፊት የሚነገር ነው፣ በግልጽ የሚታወጅ ውሳኔ ነው። ይሄ ቋሚ የሆነ የጸና ዘላቂነት ያለው ነው። ስለዚህ ይሄ በጣም ትንሽ የምትመስለው የኢያሱ ንግግር እኔና ቤቴ ግን እግዚአብሔርን እናመልካለን የሚለው በጣም ቁርጠኛ የሆነ ውሳኔን ይፈልጋል። 2025ን እኔና እናንተ ተሻግረን ወደ 2026 ስንገባ በጣም በእግዚአብሔር ፊት ራሳችንን መጠየቅም ደግሞም ቻሌንጅ ማድረግ ያለብንም ሀሳብ ምንድን ነው? የኔና የእናንተን ቤት የሚመራው ብለን መጠየቅ መቻል አለብን፣ አሁን ባነሳነው ሀሳብ ውስጥ። ስለዚህ መንፈሳዊ የሆነው ቁርጠኛ ውሳኔያችን ምን ይመስላል? ስለዚህ ምንድን ነው መወሰን ያለብን በህይወታችን ውስጥ? ቁርጠኛ ውሳኔያችን ከባድ ቢሆንም ታዛዥ እንሁን። ቁርጠኛ ውሳኔ በጊዜ ሂደት ውስጥ ወጥነትን ይጠይቃል። ሜይ ቢ መልእክታችን